አድማጮቻችን ክፍል ሁለት ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍ ዓለም ፕሮግራማችን ይቀርባል። በፋሽስት ኢጣሊያ ወረራ ወቅት በኢትዮጵያ ወገን ተሰልፈው ከነበሩ አውሮፓውያን የዓይን እማኞች መካከል ዶክተር ሃራልድ ናይስትሮም ይገኙበታል። በዶክተር ሃራልድ ናይስትሮም የተደረሰውን መጽሐፍ ዶክተር ገበየው ተፈሪና አቶ ደሳለኝ ዓለሙ የተደበቀው ማስታወሻ በሚል ርዕስ ተርጉመውታል። ክፍል 11 እናስተምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከተራ እሱን ያስበ ብቻውን ያውራ የሚበላ የለ የሚቀመስ ሁላችንም እንባ ማፈስ ወደ ጎረቤቱ ልቀላው ሲሄድ ኪስም ማይጭድ እሳትም ማይነድ ከአንዱ ቤት ከአንዱ አይሻል ሁሉም በየጓዳው በሰቆቃ ይታሻል። Balingedi Mbae Mbae Kole Lina Yeni Jinnatin Gunsha Shira Tini Gorsona Lerahab Labur Yagad Litonyin Lelimana Lagodana Yamakonyin የቆሙበትን መሬት ሸርሸራ ከነስራቸው መልስ እንዳይሉ ጠራርጋቸው። እንባዬ ኮለል በል ከድንጋይ ከአፈር ያጋጨ ታምራቱ ያሳየኛል። በልንጅዲ እንባዬ ኮለል በል
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የተደበቀው ማስታወሻ የ1928 1929 ዓመተ ምህረት የኢትዮጵያና ኢጣሊያ ጦርነት መዘክር በዶክተር ሃራልድ ናይስተሮም ተጻፈ። ትርጉም በዶክተር ገበየው ተፈሪና ባቶ ደሳለኝ አለሙ። ሁለተኛ እትም ጥቅምት 2007 ዓመተ ምህረት። ክፍል 11 19 በሞት ወጥመድ ማዕከል ከተጠለልንባቸው ከሁሉም ዋሻዎች ሁሉ ሁለቱ የዛና ዋሻዎች በማንኛውም ረገድ የበለጡ ነበሩ። ጠባብ የሆነ የ50 ሜትር ማለፊያ ሁለቱንም ያገናኛቸዋል። ውጭ ካለው የአመድ ክምርና ውስጥ ደግሞ የሚታዩትን ቁፋሮች ሳይ ዋሻዎቹ ከጥንት ጀምሮ ሰዎች ይኖሩባቸው እንደነበር ማስተዋል ይቻላል። የመቆፈሪያና የመሮ ቅርሶች በተጠረቡት ድንጋዮች ላይ ማየትም ይቻላል። የትልቁ ዋሻ መግቢያ ከፍ ያለ ጣራ ወዳለው ሰፊ አዳራሽ ክፍል ያመራል። ውስጥኝ የተናገር የሚነጥረው ድምጽ ትልቅ የድሮ ቤተክርስቲያን አዳራሽ ያለው ነበር የሚያስመስለው። በሶስት በኩል ወደ ውጭ የሚወስዱ ማለፊያዎች አሉ። ርዝመታቸው ተደምሮ 1 ኪሎ ሜትር ይሞላል። የተቆፈሩ ክፍሎች ኪትቢቴ ቦታዎችና ቅርቦች ይታያሉ። ከነዚህም በተጨማሪ ወለሉ ላይ የተቆፈሩ ጉድጓዶችም ነበሩ። በኋላ በጉድጓዶች ውስጥ ብዛት ያለው የገብስና የአተር ክምር አግኝተን ወዲያው አውጥተን ቀቅለን በላን። ዋሻው ውስጥም የምንጭ ውሃ ነበር። በጥንቃቄ ለተጠቀመበት 1000 ለሚሆን ሰው ይበቃ ነበር። የከብት ማደሪያው ራሱ 10 ከብቶች ማሳደር ይችላል። ከድንጋይ የተጠረበ የከብት ማብያም ነበረው። የተናፈቀው እንቅልፍ ረጅም ጊዜ አልቆየም። በሺዎች የሚቆጠሩ ቁንጮችና ትኋኖች በቁማችን ነው የበሉን። ውጭ መተኛት ደግሞ አልቻልንም። ብርዱ ኃይለኛ ነበር። ብርድ ልብስም አልያዝንም። ፀሐይ እንደወጣች አውሮፕላኖቹ ለተለመደው ስራቸው መምጣታቸውን አስታወቁ። ጥቂት ከጣሏቸው የፈንጂ ቦምቦች ውጭ የእሳት ቦምቦችን በመጣል ነው ያተኮሩት። አካባቢው በሙሉ በእሳት ይንቦቆቦቅ ጀመር። ይህ ዘዴያቸው የሚሰራ ሆኖ ተገኘ። ማንም ሰው በመቆየት ከብቱ በረሃብ ሲሞት ማየት አልፈለገም። ስለዚህ በዚህ ሁኔታ ብቻ ጠላትን ለመቋቋም ያሰብነው እቅድ በሙሉ ተበላሸ። ያለን አማራጭ መቀጠል ብቻ ነበር። ከተቻለ በተከዘ ሸለቆ ማዶ ሆነን ራሳችንን መከላከል ነው። እንግዲህ ትግራይን እንዳጣነው አድርገን መቀበል ነበረብን። ሁኔታዎች እዚህ ደረጃ ሲደርሱ ጣሊያኖቹ የትግራይን መሬት በመውሰዳቸው የሰላም ካሳ ነው ብለው ቢረኩና ቢበቃቸው አንድ ነገር ነበር። ፀሐይ እንደጠለቀች ማምሻውን ባለ ብዙ ሞተር ቦምብ ጣይ አውሮፕላኖች ከደቡብ ተነስተው እኛን አልፈው ሲበሩ አየን። ወዲያውኑ ሁለት ተዋጊ አውሮፕላኖች ጎን ለጎን በሰዓት 400 ኪሎ ሜትር በሚሆን ፍጥነት እየተጣደፉ ከነፉ። ለምን? ቆየት ብሎ አመሻሽ ላይ ያን ቀን በእኩለ ቀን ጣሊያኖቹ ፊት በመስመር የሚጓዘውን መንገደኛ የተከዜ መሻገሪያ ላይ እንደደበደቡት ሰማን። ውጤቱም እንደተባለው ከሆነ አሰቃቂ ነበር። ለነገ ለብዙሃን ጭፍጨፋና እልቂት ዝግጅት እየተደረገ መሆኑ ግልጽ ሆነ። እነዛ ተዋጊ አውሮፕላኖች እየተጣደፉ የሄዱበት ምክንያት ግልጽ ሆነልን። በጊዜ ሪፖርት አቅርበው ወዲያውኑ ትዕዛዝ እንዲሰጥና አውሮፕላኖቹ በነጋታው ቦምብ እንዲጭኑ ነበር። በእነሱ ቤት እነዚህ የጫካ ሰዎች እንዳይጥ በየቦታው ተደብቀው ስለነበር ያ የተጣለው ሁሉ ቦምብና የጠፋው ነዳጅ እስካሁን ድረስ በከንቱ ነበር። አሁን ግን ያለምንም መከላከያ ወጥመድ ውስጥ ገብተዋል። ከዚህ የበለጠ ጥሩ አጋጣሚ ሲኖራል ብሎ የሚመኝ አለ? በሚቀጥለው ቀን ቦምቦች በከንቱ አይወድቁም። ምክንያቱም መረጃ ቀባዮቻችን እንደነገሩን ከሆነ ከዛና ጀምሮ ተከዜ ሸለቆ ማዶ ድረስ ያለው መንገድ መላወሻ በሌለው የሰዎችና የእንስሳት መንገደኞች ተጨናንቋል። በሌሊት እያንዳንዱ ሰው በሚቻል ፍጥነት ወንዙን መሻገር ይፈልጋል። እኛም ብንሆን ተመሳሳይ ፍላጎት ስለነበረን ማለፍ የማይቻለውን ዋና ቀጥተኛ መንገድ ትተን ወደ ተከዜ የሚወስድ ዙሪያ ጥምዝ መንገድ እንድንወስድ ሆነ። በፈጣን እርምጃ ከተጓዝ ቦታው ላይ ልክ እኩለ ሌሊት እንዳለፈ እንደምንደርስም ገምተናል። የሚያታልል ተስፋ አሰቤው ከማላውቀው በላይ በጣም አስቸጋሪ መንገድ መሆኑን መግለጽ ብቻ አይበቃም። መንገዱ ከአንድ ከደረቀ ወንዝ ዳርቻ አሸዋማ ቦታ ሲደርስ አለቀ፣ ተሰወረ። የሚያታልል ተስፋ አስቤው ከማውቀው በላይ በጣም አስቸጋሪ መንገድ መሆኑን መግለጽ ብቻ አይበቃም። መንገዱ ከአንድ ከደረቀ ወንዝ ዳርቻ አሸዋማ ቦታ ሲደርስ አለቀ፣ ተሰወረ። ያገኘነው ገበሬ መንገድ አመላከተን። ግን ወዲያው አሳስቶ ዳሎነ ቦታ እንደመረን ገባን። ወደኋላ ተመልሰን ትክለኛውን መንገድ ማግኘት አማራጭ የሌለው ነገር ነበር። ያን ቀን ማታ በዚያ መንገድ የተቆመን ገበሬ ቤት በእሳት ሲጋይ ቂም በቀላቸውን በመወጣታቸው ደስ ያላቸው ሰዎች ነበሩ። ቆሽሽ ብለን በላብና ተዛፎችና ተቁጥቋጦች ጋር እየተጋፋን ስንመጣ ከለበስነው ጥላሸት ጋራ ከጧቱ 11 ሰዓት ሲሆን ተከዜ ሸለቆ ደረስ። ሸለቆው የላቲን ፊደል V ቅርጽ ያለው ሆኖ ወደ ታች 1000 ሜትር ጥልቀት አለው። ከታች ደግሞ የወለሉ የጎን ስፋት ከ10 ሜትር አይበልጥም ነበር። መንገዱ ቁልቁለታማ በሆነ የተሸረሸረ አለት ላይ በጎንና በጎን ቀጥ ባለ ግድግዳ ታጅቦ ወዲያው ይታጠፍና 30 ሜትር ስፋት ወዳለውና 1 ሜትር ጥልቀት ወዳለው ወንዝ ውሃ ይወርዳል። በዚህ ቦታ ላይ የደከማቸው ሰዎችና እንስሳት ተጨናንቀው በፍጥነት ይጓዛሉ። መንገዱም ቁልቁል ነው። ከወንዙ ማዶ ደግሞ ቀጠን ባለ መስመር አነስ ያለ የሰው ቁጥር እየተንፏቀቀ በገደሉና በጠባብና በጠመዝማዛው መንገድ ላይ ሲወጣ ይታያል። ከታች ከወንዙ ዳርቻ ከጩኸት ጋር የተኩስ ድምፅ ይሰማል። ከመሻገሪያው ቦታ አካባቢ ያሉ አዞዎችን ለማስፈራራትና ለማሸሽ ነበር። ፈዘዝ ባለው በጠዋት ብርሃን የሚታየው አስፈሪና አስጠቃቂ ትዕይንት ከዳንቴ ዲቫይን ኮሜዲ መጽሐፍ ውስጥ ከተጻፈው የገሃነም ትዕይንት ጋር ይመሳሰላል። በጥቂት ጊዜም የስንፍናና የመሸነፍ ስሜት ተሰማኝ። ያለኝ ጉልበት በወንዙ ማዶ ያለውን ገደል ለመውጣት ያስችለኝ ይሆን? እንዲያው ትንሽ አረፍ ማለት ብችል። ሐኪም፣ እዛ ትቆም ና አብረህን ሂድ፣ የምናባክነው ጊዜ የለም። ጥሪው ከደጃዝማች ስለነበር ወዲያውኑ አነቃቃኝ። ደጃዝማች ከአንድ የጭነት ከብት ኮርቻ በጎራዴያቸው ማንገቻ የሚሆን ቀበቶ በጥንቃቄ ከቆረጡ በኋላ ቅርጫቶችን አነሱና ለወታደሮች እንዲሸከሙ ሰጡ። ወደ እኔ ዞር ብለውም ቢያንስ ቢያንስ ለዛሬ የምንበላው ምግብ አለን ና አሉኝ። ከጭነት በቅሏችን አንዱ ተገኘ። ረሃባችንን ለማስታገስ እድል መገኘቱ ሁሉንም ነገር ብሩህ ተስፋ ሰጠው። ነገር ግን የደጃዝማችን ትዕዛዝ መከተል ማለት ደግሞ ሌላ ጣጣ ነበር። የኔ የግል ሰራተኛ ስለጠፋብኝ የራሴን በቅሎ ራሴ መምራት ነበረብኝ። ቀጥ ባለው የቁልቁለት መንገድ መጋለብ አይቻልም ነበር። በቅሎዋን በልጓሙ የጎተትኩ ስሄድ በቀጠነው ሰውነቷ እንኳ ስትስበይ የምጎተትበት ክንዴ ከመታጠፊያው ወልቆ ይወጣ ነበር የመሰለኝ። በቅሎዋን እየጎተትኩ ደግሞ ባለኝ ኃይል በሙሉ ፊት ለፊቴ ያሉ ሰዎችንና አመፀኛ እንስሳቶችን እየተጋፋው ማለፍ ነበረብኝ። ሳስተውል ከጓደኞቼ ተነጥዬ ብቻዬን ቀርቻለሁ። ቀስ ብዬ እየተሳብኩ ከወንዙ ለመድረስ አጋማሽ መንገድ ላይ ደረስኩ። እዛ ስደርስ ደግሞ መንገዱ ሙሉ በሙሉ በራስ እምሩ ሰዎች ተዘግቷል። ሰዎቹም ሊያሳልፉኝ አልፈቀዱም። የእኛ ሰዎች ቢሆኑ ኖሮ ያሳልፉኝ ነበር። አመፀኛዋ በቅሎ ወደ ኋላ እየሳበችኝ እጃቻ እያሌውንና አሽከሮቻቸውን ልደርስባቸው እንደማልችል ግልጽ ሆነልኝ። ፀሐይ መውጫም እየተቃረበ ነበር። በዛ ሰዓት ውስጥ ከጓደኞቼ ጋር ካልተደባለቅ በአደጋ ጊዜ የሚደርስልኝ ሰው የለም። ስለዚህ በቅሎዋን እንደ ድሏቱን ብዬ ለቀኳት። በጠመዝማዛው መንገድ ከአንዱ መታጠፊያ ወደ ሌላው መታጠፊያ እየዘለቅኩ ቁልቁል ወረድ። ቀስ እያልኩም ብዙ መንገድ ሸፈንኩ። በላብና በአዋራ ተሸፍኜ የሚያስቅ ፊት ሳላሳይ አልቀረሁም። ምክንያቱም ባለኩ ቁጥር ሰዎች እየሳቁ ተመልከቱት ይሉ ነበር። አንድ ቦታ ላይ ስደርስ 9 ሜትር ከፍታ ያለው ጉብታ ላይ ስዘል ድንገት ጠመንጃውን እያቀባበለ የሚጮህ ሰው ድምፅ ሰማሁ። ያውና ነጭ ሰው እየዘለለ ነው እንዳያመልጥ። ገና ሽጉጤን መዝዤ ዞር ከማለቴ በፊት ወዳጄ አቶ ማሞ ሊረዳኝ ሲጣደፍ መጣ። መጀመሪያ ሰውየው ላይ ድንጋይ ወረወረበት። ከዛም ነጎድጓድ በመሰለ ድምጽ ስነካውና መሞቻህ ነው። ህይወቴን አተረፈልኝ። አለበለዚያ በምንም መንገድ ራሴን መከላከል አልችልም ነበር። ራስና ደጃዝማች በየበኩላቸው ልክ ውሃውን ሊያቋርጡ ሲሉ ደረስኩባቸውና ለደጃች አያሌው የምጋልበው ከብት እንደሌለኝ ተናገርሁ። በምልክት ከወጣቱ የወንድማቸው ልጅ ኋላ እንድፈናጠጥ አሳዩኝ። የነበረኝ ጉልበት በሙሉ ተሟጦ ነበር። ትንፋሽም እያጠረኝ ልቤ በፍጥነት እየመታ የሚንቀጠቀጡ ጉልበቶቼ ሰውነቴን መሸከም አቅቷቸው ነበር። ጆሮዎቼ ደንቁረዋል። አፌና ጉሮሮዬ ባዋራ ተሞልቷል። እዚህ የባሰ ደግሞ የውሃ ጥሙ ያቃጠለኝ ነበር። እንደምንም ታግዬ በቅሏያ ላይ ወጣሁ። በወንዙ ውሃ መሃል ስንጓዝ ቀዝቃዛውን የወንዙን ውሃ መጠጣት የምችል መሰለኝ። ደግሜ አጎንብሼ በእጄ ውሃውን ለማፈስ ያደረግኩት ሙከራ አልተሳካም። በፍጥነት የሚወርደው ውሃ ደግሞ ያዞረኝ ጀመር። ይህን የተመለከተና ችግሬን ያየ ወታደር የምጠጣው ውሃ በቀል ሰጠኝ። ሁለት ሆዳቸው የተቀደደ የሞቱ በቅሎች ወንዙ ውስጥ ነበሩ። ነገር ግን የጠጣሁት ውሃ ጉሮሮዬን ስላረጠበልኝ ከመጀመሪያው አሰቃቂ ነገር በማየቴ ሰውነቴን ሲያንቀጠቅጠው የነበረውን ሁኔታ አስረሳኝ። የሞተር ድምፅ መስማት ስንጀምር ገና የወንዙ ማዶ እንኳ አልደረስንም። ደጃዝማች ለጥቂት ሰከንዶች ቆም አሉና ዙሪያውን ካዩ በኋላ ተከተሉኝ በሚል ድምፅ ተመለሱ። ተመልሰው ወደ መጣንበት ሄዱና 100 ሜትሮች የሚሆን መንገድ ቁልቁል በወንዙ ከሄድን በኋላ ከበሎክሎቹ እንድንወርድ ትዕዛዝ ተሰጠ። በፍጥነት ሁኔታዎችን በማስተዋል ችሎታቸው ከገደሉ ግድግዳ ወደፊት ወጣ ያሉ 100 ሜትሮች ርዝመት ያላቸው አለት አይተው ነበር። እኛም በዚህ ወጣ ባለው አለት ስር ተጠለል። በፍጥነትም ድንጋዮች ሰበሰብንና ግማሽ ሜትር ከፍታ ያለው መከለያ ሰራን። መጠለያው ሰፊ አልነበረም። ተጨናንቀን 8 ሰዎች ብቻ ነው መያዝ የሚችለው። ሌሎቹ ተበትነው ለየራሳቸው መጠለያ ወይም መደበቂያ መፈለግ ነበረባቸው። ከፊት ለፊታችንና ከጎን የሰራነው የድንጋይ ካባ መከለያ ስለሆነ ተረጋግተናል። ዋናው መጠለያ ግን በአናታችን ላይ ወጣ ብሎ እንደ ጣራ የሚሸፍነን አለት ነው። ወደ መደበቂያ ቦታችን ለመግባት እንኳ በቂ ጊዜ ሳናገኝ 14 ባለ 3 ሞተር አውሮፕላኖች ተቃረቡ። ቀስ እያሉ በሸለቆው ላይ ይበሩ ጀመር። ጭልፊቶች ለመሰየም እንኳ ጆፊያ ሞራ ሳይሻል አይቀርም። የሚያድኑትን በደንብ ያውቃሉ። ምንም አምለጫ አልነበረም። ለምንስ ግዳዮቻቸው ገና በሞት ፍርሃት ሲጠማዘዙ ማየቱን እንኳ አያስደስታቸውም? በመጨረሻም በደቡብ በኩል በመካከላቸው የሚበቃ ክፍተት ፈጥረው በመስመር መጡ። መሪያቸው አንድ ቦምብ በደቡብ ከፍታ ላይ፣ ሌላ ደግሞ መካከል ላይ፣ እንደገና ሶስተኛ በሰሜን አቅጣጫ ከፍታ ላይ ጣለ። ሁሉም መንገዱ ላይ ወደቁ። ዓላማውም እሱ ነበር፣ መንገዱ ለመተላለፊያ እንደማይሆን ማድረግ። ያ መግቢያ ወይም መተዋወቂያ ነበር። ከዚያ በኋላ ሁሉም በየተራ ይመጡ ጀመር። ቦምብ በቦምብ እየተከታተለ ከ14ቱ አውሮፕላኖች ይወርድ ጀመር። 2 ኪሎ ሜትር ርዝመት በማይሞላ ቦታና በሰዎችና በእንስሳት በተጨናነቀ መንገድ ላይ በሚያስፈራ ሁኔታ ኢላማው ትክክል ነበር የሚያርፈው። በሸለቆው ከሚነጥረው የገደል ማሚቶ ጋራ ጆሮ የሚያደነቁር ድምፅ ነበር። ልብ የሚያስጨንቅ የሕፃናትና የሴቶች ጩኸት፣ ከዚያም በሺዎች የሚቆጠሩ ሰዎች ድምፅ ወደ ላይ ወደ መንግሥተ ሰማያት ሲማጸኑ ይሰማል። ክርስቶስ ፈጣሪ እባክህ ምሕረቱን አውርድልን። አሰቃቂ ኢሰብአዊ ስልጣኔ። እኛም በሰራነው ግንብ ጀርባ ስር ተንቆራጥተን መደበቅ ነበረብን። ድንጋይና የቦምብ ፍንጣሪዎች በሚያስገርም ፍጥነት እያፏጩ ወደ መጠለያችን ይመጡ ነበር። ጭስና ዋራ መተንፈሻችንን ስለዘጋው ያደረግነው ጭምብልን ለማውለቅ ተገደድን። የማይቻል ድካም ይሰማን ጀመር። በነበረን የሰውነት አቀማመጥ ምክንያት መጋጠሚያዎቻችን ላይ ቁርጥማት ጀመረን። ወዲያውኑ የሸለቆው ግማሹ በጨለማ ተዋጠ። ፀሐይዋ ጥቅጥቅ ባለ አዋራና ጭስ ተጋርዳለች። የወንዙ ውሃ ከተራራ የወጣ ፍልውሃ ይመስል መጨስ ጀመረ። ሙቀቱ የሚቻል አልነበረም። ሁሉም ነገር የቃጠሎ ሽታ ነው የነበረው። ከጥቂት ደቂቃዎች በኋላ አውሎ ነፋስ ተነሳ። በፍጥነት እየጋለ የመጣው የአካባቢው ሙቀት የአየር ማዕበል መፍጠር ጀምሮ ስለነበር አውሮፕላኖቹ ተመልሰው ጠፉ። ለሰዎቹ ጸሎታቸው መልስ አገኘ። በተረፈው ቀን የሚመጡት አውሮፕላኖች ተመልካቾች ብቻ ነበሩ። መንገደኛው ሐሳቡን ሳይቀይር ቀጥታ ወደ ቤቱ ብቻ የሚጓዝ መሆኑን ማረጋገጥ ፈልገዋል። እልቂት በዛን ቀን ለደረሰው የቦምብ ድብደባ ምናልባትም የሚስማማው ቃል መሆን አለበት። ግማሽ ሰዓት ያህል እንኳን አልቆየም። ነገር ግን ጦሩ የሞት አይቀጹ ቅጣት ነው የደረሰበት። ከዚህ በኋላ ማንም በጭራሽ ጣሊያኖች ላይ ሙከራ አያደርግም። የባዶሊዮ ስሌት ነበር። አሰቃቂና ኢሰብአዊ ያም ሆኖ ምህረት የለሽ በሆነ ሁኔታ ስሌቱ ትክክለኛ ነበር። የደከመው ወኔና ስሜት በጠቅላላ በእነዚህ የነጎድጓድና የመብረቅ አምላኮች ፍራቻና አክብሮት ተተካ። የራስ እምሩና የደጃች አያሌው ጦር ያለምንም ጥርጥር ተሸነፈ። በግድያው ቦታ የሚታየውን መግለጽ የሚያዳግት አሳዛኝ ነገር ነው። የቆሰሉ ሰዎች ውሃ ውስጥ ወይም ዳርቻው ላይ ተቀምጠዋል። አንዳንዶቹ ጥማቸውን ለመቁረጥ ይሞክራሉ። ሌሎች ደግሞ በአፈርና በረጋ ደም የተሸፈነውን ቁስላቸውን ያጥባሉ። በዚህም በዚያም የተበጣጠሰ የሰው አስከሬን ይታያል። ውሃ ውስጥ ደግሞ የሞቱ በቅሎዎች ከነሸክማቸው ወይም ያለሸክማቸው ወድቀው ይታያሉ። በጠቅላላው መንገዱ ላይም ተመሳሳይ ሁኔታ ነው የሚታየው። ልብ የሚያስጨንቅ የእርዳታ ጸሎትም ይሰማል። የጦሩ ሙሉ ስንቅ ተደምስሷል። በየመገዱ የዱቄት ክምር፣ ማር፣ ቅቤ፣ እህል የማብሰያ ዕቃዎች፣ ልብሶች ተበትነው ይታያሉ። ባዶ ሳጥኖችም ቢሆን በሳት እየነደዱ አብረው ተበትነዋል። የሞቱ በቅሎች፣ ፈረሶችና አህዮች ክምር አልፎ አልፎ ከሚታይ የሰዎች አስከሬን ጋር ተደባልቆ ከገደሉ ስር ይታያል። አንዳንድ እንስሶች መንከባለል ሲጀምሩ፣ ሌሎችንም ይዘው ሲወርዱ እንደ ናዳ ፈጥረው ታች ዝቅ ያለ ቦታ ላይ ሲደርስ ነው የቆመው። አንድ የበታች መኮንንና ጥቂቶች ወታደሮቹ ፊታቸው በሸማ ተሸፍኖ ከዛፍ ግንድ ተጠግተው ተደግፈዋል። ሁሉም የሞቱ ነበሩ። ቆንጆ የሆነች ሴት ድንጋይ ተደግፋ ተቀምጣለች። ያደረገችው ጥቁር ባርኔጣ የትልቅ ሰው ቤተሰብ መሆኗን ያስታውቃል። እንደ አመድ የገረጣው ፊቷና የጎደጎዱ ዓይኖቿ ያሳለፈችውን መከራ ይገልጻሉ። ምን ሆነች ነው ተብላ ስትጠየቅ ቀሚሷን ነበር የምትገልበው። ግራ እግሯ ከጉልበቷ በታች ተገንጥሎ የለም። ደም እንዳይፈስ ጭኗ በመቀነት ጥብቅ ብሎ ታስሯል። ጓደኞቿ የሉም። ምናልባትም እነሱም ሞተው ይሆናል። በአባቷ አስከሬን አጠገብ ተቀምጣ ታነባለች። ዓይን የሚያየውን ይህን ሁሉ አሰቃቂ እይታ ማን ነው መግለጽ የሚችለው? ብዙ ባለጌዎች አጋጣሚውን በመጠቀም ቦምብ በሚጣልበት ጊዜ ከሚበተኑ ጭነቶች ላይ ውድ ውድ ዕቃዎችን ይሰርቁ ነበር። ገንዘብ የሆነ ወይም ገንዘብ ነክ የሆነ ነገር መጀመሪያ ይወሰዳል። እንደሚባለው ከሆነ ብዙዎቹ ለመስረቅ ሲሻሙ እርስ በርስ ይተኳኮሱ ነበር። ራስ እምሩ የነበራቸውን ሁሉም ነገር ነው ያጡት። ልብሳቸው፣ የቀለባቸው ሌላውን ጨምሮ የተረፋቸው 22000 ብር የለም። ጃዝማቻ ያያሌው ደግሞ 5000 ማትሬዛ ብርና ሌሎችም ነገሮች ተፈተውባቸዋል። እኔም ቦን የራስን ምሩጣ ነው የደረሰብኝ። የነበረኝ ሁሉ ነገር መድኃኒቶችን ጨምሮ በእሳት ነው የተቃጠለብኝ። የነበረኝ 20000 ሊሬም ሄዷል። በተጨማሪ ምትክ የሌላቸው 86 የፎቶ ፊልሞች፣ ትልቅ ማስታወሻ መጻፊያ፣ የመንገድና የመኝታ ልብሶች ሌሎችንም ጨምሮ አሁን ያለኝ የለበስኩት ልብስ ብቻ ነው። ከዚህ ሁሉ ግን ትንሽ ማስታወሻዬና መጽሐፍ ቅዱሴን ማዳን ችያለሁ። ምዕራፍ 20 በሰሜን ተራሮች ላይ። ወደ ላይ ፈጥ ወዳሉት በደመና በተሸፈኑት ወደ ሰሜን ተራሮች አናቶች ሽሽቱ ቀጠለ። አሁን ተዛዙን የሚሰጡት ተራዎቹ ሰዎች ናቸው። የጦሩ አዛዦች ያለምንም ስልጣን መከተል ብቻ ነበረባቸው። ለደህንነትም ሲባል አዛዦቹ በማታ ብቻ ነበር የሚጓዙት። አውሮፕላኖቹ የቅስቀሳ ወረቀቶች በተከታታይ ይበትኑ ነበር። በወረቀቱም ጣሊያኖቹ ከተራው ህዝብ ጋር ምንም አይነት ጠብ እንደሌላቸው ይገልጹ ነበር። መቅጣት የሚፈልጉት የንጉሱ ተከታዮች የሆኑትንና ገበሬውን የሚያሰቃዩትን የጦር መኮንኖችን ብቻ ነው። ስለዚህ ተራው ሰው ወደ የቤቱ ባስቸኳይ እንዲመለስ ተግሳጽን ይሰጡ ነበር። ይህንን ትዕዛዝ ከተቀበሉም ከድብደባ ይድኑ ነበር። ከዚያ በኋላ የቦምብ ድብደባው በጣም አልፎ አልፎ ነበር የሚካሄደው። ቦምብም የሚጣለው አንድ ካምፕ ከአንድ ቀን በላይ የሚቆይ ከሆነ ጥርጣሬ ካለ ነው። ያም ሆኖ ግን አውሮፕላኖቹ ከፊት ለፊት ከሚሸሸው ሰው መንገድ ዳርና ዳር የሚገኘውን ሳር በሙሉ በእሳት ያቃጠሉት ነበር። መንገዳችንም በረሃብና በድካም ምክንያት የሞቱ በመቶዎች የሚቆጠሩ ፈረሶች ይታይበታል። ከአበር ተራራ ስር ለሁለት ቀናት አቆም። ማምሻውን በመጣ ዜና የጣሊያኖች ሬጅመንት እኛ ያቋረጥን ቀን ተከዜን ማቋረጡን ሰማን። ነገር ግን ከኛ ዝቅ ብሎ ነው የተሻገሩት። አሁን ደግሞ ወደ ዳባት እየተጓዙ መሆናቸውን ሰማን። ራስምሩ ወደ ግንባር ሲመጡ ይዘው የመጡትን መንገድ ይዘው ነው ወደ ዳባት የሄዱት። የካምፕ እሳታቸውን ከታች ከረባዳው መሬት በምዕራብ በኩል 15 ኪሎ ሜትር በማይሞላ ርቀት ማየት እንችል ነበር። በጣም ተዝናንተናል። ምንም እንግዳ በሆነ በጠላት ቦታ ቢሆኑም ማን ቀድሞ ዳባት ይደርሳል በሚል እየተፎካከሩ ነበር። ራስምሩ ጣሊያኖችን ለማዘግየት ማጥቃት ፈልገው ነበር። ነገር ግን ወታደሮቻቸው ፊት ለፊት ትዕዛዙን እንደማይቀበሉ አስታወቁ። እንደ ወታደሮቹ ግዛቱ የደጃዝማች አያሌው ስለሆነ የመከላከል ኃላፊነቱም የእሳቸው እንጂ የነሱ አይደለም። ወደ ቤታቸው በተቻለ መጠን በፍጥነት መመለስ ስለወሰኑ ራስ እምሩ ከፈለጉ መከተል አለዚያም መቅረት ይችላሉ። በሌላ በኩል ደጃች አያሌው በሶስት ፊት አውራሪዎች የሚመራ 500 ወታደሮች ማሰባሰብ ችለው ነበር። ትዕዛዙም በማታ ጠላትን በማጥቃትና በመረበሽ ወደ ኋላ መመለስ እንዲያስብ ለማድረግ ነበር። በተጨማሪም ወታደሮቹ ገበሬዎች ጠላት እንዲራብ ለማድረግ ቤታቸውን ባዶ እንዲያደርጉ ይገፋፉ ነበር። እንደሰማነው ከሆነ ጠላት ስንቅ ሳይዝ ነው የተንቀሳቀሰው። የሚፈልገውን ነገርም ከገበሬዎች እየገዛ ነበር። አንድ ቀንም አለፈ። በሁለተኛው ቀን ከሰዓት በኋላ አንደኛው ፊት አውራሪ ከ30 ሰዎች ጋር ተመለሱ። ወኔያቸው የወደቀ ይመስላሉ። ምን ተፈጠረ? ሁለት ፊታውራሪዎች የኛ ማጥቃት ተስፋ የሌለው ነገር ነው ብለው ከቀረው ጦር ጋር ከጣሊያኖቹ ጋር ተደባልቀዋል። ይህ የመጀመሪያ ክዳት ነበር። ደጃዝማች አያሌው ላይ ከፍተኛ የሐዘን ስሜት ነው የፈጠረው። የዚህ ላይ በቃ ደግሞ በደረሳቸው ደብዳቤ በዳባት የገበያ ቦታውና የገብርኤል ቤተክርስቲያን ባየር ድብደባ ወድመዋል። ከዚያ ቀን በኋላ ደጃች አያሌው እንደ ድሯቸው አልሆኑም። ከዚህ ቀደም ተጫዋችና ተደባላቂ የነበሩት ሰው ዝምተኛና ቀስተኛ ሆነዋል። ጸጉራቸው አልፎ አልፎ ሽበት የነበረበት በጥቂት ቀናት ውስጥ ተቀየረ፣ በሙሉ ነጭ ሆነ። ይህ ሁሉ ችግር እያለ ሁሉም ነገር አለቀለት የሚለውን አስተሳሰብ ግን አልተቀበሉትም። ውሳኔውም በተ